ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 22/2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል አድማጮች። አስተናጋጆቻችሁ ቆንጂት ታየና።
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
ኦሮሚያ ዛሬ ሞትና የተቃውሞ ሰላማዊ ሰልፍ ተስተናግዶባታል።
ህዝቡ ይጣራ ነው ያለ እንጂ እስከዚህ ከባድ እርምጃ መውሰድ፣ በህዝብ ላይ ጭስ ቦምብ መወርወር፣ ቤት ውስጥ ገብቶ ሰውን መደብደብ፣ አሁን ሌላው ደግሞ አራት ሰው ነው ሆስፒታል ያለ በዚህ ተመቶ፣ ሁለት ፖሊሶችም ተመትተዋል።
ጥያቄዎች፣ የታሰሩ የተቃዋሚ ፓርቲዎች እንዲፈቱ፣ የተፈነቀሉ ህዝቦች ተመልሶ እንዲቋቋሙ፣ እውነተኛ ፌዴራሊዝም ስራ ላይ እንዲዋል እና መከላከያ ከዩኒቨርሲቲ እንዲወጣ፣ ተማሪዎች እንዳይታሰሩ።
በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሻምቡ ከተማና በምስራቅ ወለጋ ኑኑ ቁምባ ወረዳ ነዋሪዎች ናቸው የሰማችኋቸው። ከባለስልጣናቱ አስተያየት ማግኘት አልተቻለም። በአብይ ርዕስ ዘገባ ይዘናል። ቆንጂት አርዕስተ ዜና ተሰማናለች።
ላለፉት ሳምንታት ሲካሄድ የቆየው የኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ መጠናቀቁን አሁን ማምሻው ላይ የደረሰን ዜና አመለከተ። አንዱ ዜናችን ነው። የኬንያ ተቃዋሚ ፓርቲ የሀገሪቱ ፕሬዚደንት ኡሁሩ ኬንያታ ብሔራዊ ንግግር ካልጠሩ ተቃዋሚውን መሪ ኦዲንጋን የፕሬዝደንትነት ቃለ መሐላ እንዲፈጽሙ ባለው እቅድ እገፋለሁ ሲል አስታወቀ። ካይሮ አቅራቢያ የሚገኝ ቤተክርስቲያን ደጃፍ ዛሬ አንድ ታጣቂ ተኩስ ከፍቶ ራሱን ጨምሮ ቢያንስ 10 ሰዎች ተገደሉ የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ላለፉት ሳምንታት ሲካሄድ የቆየው የኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ መጠናቀቁን አሁን ማምሻው ላይ የደረሰን ዜና አመልክቷል። በሀገሪቱ የተፈጠሩትን ውጥረቶች ለመፍታት ተብሎ የተጀመረው ይህ ስብሰባ የተጠናቀቀው የተለያዩ ውሳኔዎችን በማሳለፍ እንደሆነም ኮሚቴው ለመንግስት መገናኛ አውታሮች በላከው መግለጫ አመልክቷል። በዚሁ ስብሰባ ላይ ከ36ቱ የስራ አስፈጻሚ ኮሚቴ አባላት በተጨማሪ ነባር የግንባሩ አመራሮችና አባላት ሲሳተፉ መቆየታቸውንም ምንጮች አመልክተዋል። የኮሚቴው አባላት በተጨማሪም ለጠቅላይ ሚኒስትሩ ጥያቄ ያቀረቡ አባላትን በድርጅታዊ መዋቅር ሲያነጋግሩ መቆየታቸውን ምንጮችን የጠቀሰው ሪፖርተር ጋዜጣ አስነብቧል። የኢህአዴግ የስራ አስፈጻሚ ኮሚቴ ከኦህዴድ፣ ከብአዴን፣ ከደህዴን እና ከህወሓት 99 ሆነው የተውጣጡ 36 አባላት የሚገኙበትና ጠቅላይ ሚኒስትሩ በሊቀመንበርነት የሚሰበስቡት መሆኑ ይታወቃል። በስራ አስፈጻሚ ኮሚቴው ስብሰባ ማጠቃለያ ላይ ስለተላለፉት ውሳኔዎች የተገለጸ ዝርዝር ነገር የለም። እንደደረሰን በሌላ ዘገባ እንመለስበታለን።
የኬንያ ተቃዋሚ ፓርቲ የሀገሪቱ ፕሬዚደንት ኡሁሩ ኬንያታ ብሔራዊ ንግግር ካልጠሩ ተቃዋሚውን መሪ ራይላ ኦዲንጋን የፕሬዚደንትነት ቃለ መሐላ ለማስፈጸም ቀደም ሲል ይዞት በነበረው እቅድ እንደሚገፋ ገልጿል። የተቃዋሚው መሪ ኦዲንጋ በማጣሪያው ምርጫ አልሳተፍም ብለው ከቀሩ በኋላ ኬንያ ባለፈው ጥቅምት ባካሄደችው ምርጫ ሚስተር ኬንያታ ማሸነፋቸው በይፋ መነገሩ ይታወሳል። ተቃዋሚው ፓርቲ ኦዲንጋን በፕሬዝደንትነት ቃለ መሐላ ቢያስፈጽም በሀገሪቱ የባሰ ክፍፍል ሊያስከትል እንደሚችል ተንታኞች ተናግረዋል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ፣ አዳነች ፍስሐዬ ታቀርበዋለች።
የተቃዋሚ ፓርቲ ምክትል መሪ ካሉንዛ ሙስዮካ የተቃዋሚ ፓርቲ መሪውን ቃለ መሐላ ከማስፈጸም ሊያቆም የሚችለው ንግግር ማካሄድ ብቻ ነው ብለዋል።
ወንድሜን ኡሁሩ ኬንያታን ምለው የአገሪቱን አንድነት የማስጠበቅ ኃላፊነታቸውን ካልተወጡ ራይላ ኦዲንጋ ቃለ መሐላውን ሲፈጽሙ ራይላ ኦዲንጋንና ካሉንዞ ሙስያካን ተጠያቂ ሊያደርጉ አይችሉም ነው።
የኬንያ የምርጫ ኮሚሽን ለውጥ እንዲደረግ የቀረበውን ጥያቄ ባለማሟላቱ ተቃዋሚው ኃይል ባለፈው ጥቅምት ወር በተካሄደው የማጣሪያ ምርጫ አልተሳተፈም። ባለፈው ነሐሴ ወር በተደረገው ፕሬዝዳንታዊ ምርጫ ኬንያታ ማሸነፋቸው የተገለጸ ቢሆንም ኦዲንጋና ሙስዮካ እኛንን ያሸንፍ ነው ባዮች ናቸው። ኬንያታ ኦዲንጋ ባልተሳተፉበት የማጣሪያ ምርጫ 98% ድምፅ በማግኘት አሸንፈዋል። ማርቲን አንዳቴ የተባሉ የፖለቲካ ተንታኝ ተቃዋሚ ወገን መንግስት ከሱ ጋር ንግግር እንዲያደርግ ለመግፋፋት እየሞከረ ነው ይላሉ።
ቃለ መሐላ ካስፈጸሙ አሁን ካሉበት የከፋ ቀውስ ይፈጠራል። በመሰረቱ ተጽዕኖ ለማድረግ እየሞከሩ ናቸው። ኦሁሩና ቡድናቸው ከነሱ ጋር ተቀምጠው በመነጋገር ለማንሳት በሚፈልጓቸው ነጥቦች ዙሪያ ለመወያየት ነው የሚሹት።
ፕሬዚደንት ኬንያታ በበኩላቸው የምርጫው ጉዳይ አብቅቷል፣ ስለ ሀገሪቱ የእድገት አጀንዳ ካልሆነ በስተቀር ስለ ሌላ የምናገረው ነገር የለም በማለት በተደጋጋሚ ተናግረዋል።
የፕሬዝደንት ትራምፕ አስተዳደር በሶማሊያ የአልሸባብ ተዋጊዎች ላይ ጥቃቶቹን ባፋፋመበት በዚህ የአውሮፓውያን አመት ውስጥ ለሀገሪቱ ፌዴራላዊ መንግስት እየሰጠን ያለነው ድጋፍ አውንታዊ ውጤት እያስመዘገበ ነው ሲል የዩናይትድ ስቴትስ የጦር ኃይል ጠቆመ። ዩናይትድ ስቴትስ በዘንድሮ የአውሮፓውያን 2017 ውስጥ በአልሸባብ ላይ ቢያንስ 34 ጥቃቶችን እንዳካሄደች የተናገሩት የዩናይትድ ስቴትስን ወታደራዊ እንቅስቃሴዎች የሚታዘቡ አካላት በቀደመው አመት በንጽጽር 14 ጥቃቶች እንደተካሄዱ ጠቁመዋል። ፕሬዝደንት ዶናልድ ትራምፕ ባለፈው መጋቢት ወር የተወሰኑትን የሶማሊያ አካባቢዎች የጦርነት አምባዎች ብለው ከፈረጁና የውጊያ ደንቦችን ካላሉ ወዲህ በተካሄዱ ጥቃቶች ከ155 በላይ ታጣቂዎች መገደላቸውን የአፍሪካ አዚያ ወጣው መግለጫ ያመለክታል። ከነዚህ ውስጥ ቢያንስ 100 የተገደሉት ህዳር 21 ቀን እንደውፓውያኑ ነው በይ ተራሮች አቅራቢያ በሚገኝ ካምፕ ላይ በተካሄደ የአንድ ቀን ጥቃት መሆኑን ነው መግለጫው ያስታወቀው።
ግብጽ ዋና ከተማ ካይሮ አቅራቢያ የሚገኝ ቤተክርስቲያን ደጃፍ ላይ ዛሬ አርብ አንድ ታጣቂ ተኩስ ከፍቶ ራሱን ጨምሮ ቢያንስ 10 ሰዎችን ገድሏል። ሌሎች ቁጥራቸው በርከት ያለ ሰዎች ቆስለዋል። ሌላ አጥፍቶ ጠፊ ቀበቶ የታጠቀ አጥቂ ቤተክርስቲያኑ እንዳይገባ በማድረግ በምዕመናን ላይ የባሰ ጉዳት እንዳይደርስ ለመከላከል መቻላቸውን የግብጽ ፖሊስ መኮንኖች ተናግረዋል። ሄልዋን ወረዳ ውስጥ ቅድስት ማርያም ሚና ኦርቶዶክስ ቤተክርስቲያን ደጃፍ ተኩስ የከፈተው ታጣቂ ከጸጥታ ኃይሎች ጋር ተታኩሶ መገደሉንና ሁለተኛው ታጣቂ መያዙን ባለስልጣናቱ ገልጸዋል። የቆሰሉት የጥቃት ሰለባዎች ወደ አካባቢው ሆስፒታሎች ተወስደው አንዳንዶቹ አስቸኳይ ቀዶ ሕክምና እንደተደረገላቸው የግብጽ የጤና ጥበቃ ሚኒስትር ኻሊድ መጅድ አስታውቀዋል። በዘገባዎች መሰረት ብዙ ፖሊሶችና ሲቪል የጸጥታ ጥበቃ ሰራተኞች መገደላቸው ተገልጿል። ለዛሬው ጥቃት ኃላፊነት የወሰደ ወገን እስካሁን የለም። ይሁን እንጂ ባለፈው ዓመት አብያተ ክርስቲያን ላይ በደረሱትና ብዛት ያላቸው ምዕመናን ለተገደሉባቸው ጥቃቶች እስላማዊ መንግስት ቡድን ኃላፊነት ሲወስድ ቆይቷል። ይህ የዛሬ ጥቃት የደረሰው የኦርቶዶክስ ክርስትና እምነት ተከታዮች የኢየሱስ ክርስቶስ ልደት በዓል እንዲያከብሩ 10 ቀን ያህል በቀራቸው ጊዜ መሆኑ ነው።
የቀድሞ የእግር ኳስ ኮከብ ጆርጅ ዊያ በላይቤሪያው ምርጫ አሸናፊነታቸው ትናንት ታውጇል። የምርጫ ኮሚሽኑ በሰጠው መግለጫ ዊያ ከ15ቱ የላይቤሪያ ወረዳዎች 14ቱን አሸንፈዋል። ዊያ ከምክትል ፕሬዚደንቱ ጆሴፍ ቦካይ ጋር የተወዳደሩት በሀገሪቱ ሕግ የሚፈቀደውን 2 የስልጣን ዘመን አገልግለው የሚሰናበቱትን ፕሬዚደንት ኤለን ጆንሰን ሰርሊፍን ለመተካት ነው። ከጆርጅ ዊያ ጋር በምክትልነት የተወዳደሩት የመወሰኛ ምክር ቤት አባሏ ጁል ሃዋርድ ቴይለር የቀድሞ ሽምቅ ተዋጊ መሪና በኋላም ፕሬዚደንት ቻርልስ ቴይለር የፊተኛ ባለቤታቸው ናቸው። ቻርልስ ቴይለር የ1980ዎቹን የሀገሪቱን የእርስ በርስ ጦርነት የቀሰቀሱና ሴራሊዮን ውስጥ በተፈጸሙ የግፍ አድራጎቶች በነበራቸው ሚና በተፈረደባቸው የ50 ዓመታት እስራት ብሪታንያ ወህኒ ቤት ነው ያሉት። አሁንም ላይቤሪያ ውስጥ ደጋፊዎች እንዳሏቸው ነው የሚነገረው። ቻርልስ ቴይለር በመጀመሪያው ዙር ምርጫ ጆርጅ ዊያ በዋና ዋና ወረዳዎች እንዲያሸንፉ ቁልፍ ሚና የተጫወቱት ጁል ቴይለር እንደሆኑ ነው የሚነገረው። ይህ ሂደት በተሳካ ሁኔታ ከተጠናቀቀ ለላይቤሪያ ከ70 በሚበልጡ ዓመታት ውስጥ የመጀመሪያ ሰላማዊና ዲሞክራሲያዊ የስልጣን ሽግግር ነው የሚሆነው።
ዩናይትድ ስቴትስ ውስጥ ኒውዮርክ ከተማ ብሮንክስ ቀበሌ የሚገኝ የመኖሪያ ህንጻ ላይ ትናንት ሐሙስ በደረሰው ቃጠሎ 12 ሰው መሞቱን የከተማይቱ የእሳት አደጋ ኮሚሽነር ገልጸዋል። ቃጠሎውን ያስነሳው አንድ የሶስት ዓመት ተኩል ህፃን ልጅ በምግብ ማብሰያ ምድጃ ሲጫወት መሆኑንም ገልጸዋል። በተመሳሳይ ሁኔታ የህንድ የንግድ መዲና ሙምባይ ውስጥ በሚገኝ ባለ አራት ፎቅ ህንጻ ላይ በደረሰ ቃጠሎ ቢያንስ 13 ሰው መሞቱና ብዙዎች መቁሰላቸው ተዘግቧል።
በመጨረሻም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔዎችን ተላልፋ ወደ ሰሜን ኮሪያ ነዳጅ ዘይት ልካለች ብለው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የወነጀሏት ቻይና አላደረኩም ስትል አስተባብላለች። ዜናው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ታህሳስ 22 2010 ዓ.ም ምሽት ፕሮግራም ነው።
ለዲሞክራሲ ጥያቄ ምን የሚነገር ነው? መንግስት ያመጣው ልማት ላይና የብሔረሰብ መብት ላይ የሰጠዋችሁ ነገር ላይ ብቻ አተኩሩ፣ በእነዚህ በሁለት ነገሮች ላይ ብቻ አተኩሩና ይሄ ዲሞክራሲ ይተካላችሁ የሚል አይነት ነገር ነው መንግስት ያን አቅጣጫ እንዲያዝ ያደረገው።
ወይዘሮ መስከረም አበራ በዲላ ዩኒቨርሲቲ የታሪክ መምህርና በዩኒቨርሲቲው በህፃናት ወጣቶችና ሴቶች ማዕከል ተመራማሪ ናቸው። በጥያቄው መልስ ዝግጅት በስፋት ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። ለምሽቱ አብይ ርዕስ የተያዘው በኦሮሚያ ውስጥ ዛሬ በተካሄዱ ግጭቶችና ሰላማዊ ሰልፎች ላይ የተከናወነ የተቀናበረ ዘገባ ነው። የተጠናቀረ ይገኛል፣ እንደደረሰ እናቀርብላችኋለን። ወደ ተከታዩ የመጽሔት ዘገባ እናልፋለን።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና በአቃቤ ሕግ የማስረጃ አቀራረብ ላይ ያሰሙትን አቤቱታ ውድቅ አድርጓል። የአቃቤ ሕግ ተጨማሪ ማስረጃ አስቀድሞ እንደደረሳቸው ባቀረቡት ጥያቄ ላይም ብይን ለመስጠት ፍርድ ቤቱ ሌላ ቀጠሮ ይዟል። መለስካቸው አምሃ ዝርዝሩን ይዟል።
ፍርድ ቤቱ ዛሬ በሰጠው ብይን ተከሳሽ ኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በጠበቆቻቸው አማካይነት አቃቢ ሕግ በማስረጃነት ለፍርድ ቤቱ ያቀረባቸው ተጨማሪ በአስር ሲዲዎች የተቀረጹ የድምፅ ከምስልና የፎቶግራፍ ማስረጃዎች መቅረባቸው ሕጋዊ አይደለም ብለው ቢቃወሙም ውድቅ አድርጎባቸዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በሰጠው ብይን እንዳመለከተው ተከሳሽ ማስረጃዎቹ የቀረቡት አቃቢ ሕግ በተከሳሽ ላይ ያቀረብኳቸውን የሰውና የሰነድ ማስረጃዎች አጠናቄ አቅርቤያለሁና ፍርድ ቤቱ በዚህ ላይ ተመስርቶ ብይን ስጠኝ ካለ በኋላ ነው ብለው የተከራከሩት ትክክል አይደለም ብሏል። አቃቢ ሕግ በሰው ማስረጃ ብቻ ይባየንልኝ ብሎም አልተከራከረም ሲል ፍርድ ቤቱ የተከሳሽ ጠበቆች ያቀረቡትን ክርክር አለመቀበሉን አትቷል። በመሆኑም አቃቢ ሕግ እስከ ታህሳስ 5 ቀን 2010 ዓ.ም ድረስ በዶክተር መረራ ላይ ከዘረዘራቸው ማስረጃዎች መካከል ያላስገባቸውን 10 የሲዲ ማስረጃዎች እንደሚመረምራቸው ፍርድ ቤቱ በብይኑ ገልጿል። ከተከሳሽ ጠበቆች አንዱ አቶ ወንድሙ ይብሳ በተሰጠው ብይን ቅሬታቸውን ለቪኦኤ ገልጸዋል።
ቅሬታ አለኝ። አንደኛ የአቃቢ ሕግ ማስረጃ በድጋሜ ሊቀርብ የሚችለው ክሱ በሚቀርብበት ጊዜ ያላቀረበ ያላገኘ ማስረጃ ሲሆን ነው። ሁለተኛ ደግሞ አቃቢ ሕጉ ብይን ይሰጥልኝ ባለበት ቀን ታህሳስ 2 2010 ዓ.ም በቀረበው ማስረጃ ብቻ ብይን ይሰጠኝ፣ ሰነድና ማስረጃ ብይን ይሰጠኝ ባለበት ቀን ይሄን ሲዲ መጥቀስ ነበረበት። አልፎታል። ካለፈ በኋላ እንደገና በድጋሚ ይቅረብ ማለት ተገቢ አይደለም።
አቃቢ ሕግ ታህሳስ 5 ቀን 2010 ዓ.ም እነዚህ ሲዲዎች ለፍርድ ቤቱ እንዲደርሱ በጻፈው ደብዳቤ እንዳመለከተው ክሱ ሲቀርብ የሲዲ ማስረጃዎቹን እንዳላቀረበ አይክድም። ይሁንና ይህንን ያደረገበትን ምክንያት ሲገልጽ በሲዲው ላይ ያለው መልእክት ወንጀል እንዲፈጸም የሚቀሰቅስ በመሆኑ ማስረጃውን ማያያዝ አልቻለም ብሏል። በተሰጠው ብይን ቅር የተሰኙት አቶ ወንድሙ ይብሳ ግን ፍርድ ቤቶች በተለመደው አሰራርና በሕግ ማግባብ መሰረት የተከሳሾችን መብትና ጥቅም መጠበቅ ሲገባቸው አሁን የሚያዩት ግን ከዚህ በተለየ ሁኔታ አቃቢ ሕግ የሚጠይቀውን ሁሉ እንደሚያገኝና ለተከሳሾች ግን በፍርድ ቤቱ በኩል ንፉግነት ይታያል ብለዋል። ዶክተር መረራ ጉዲናም በበኩላቸው አስተያየት እንዳላቸው ገልጸው ተፈቅዶላቸው ነበረ። መንግሥት በወቅቱ የተፈጠረውን ቀውስ አስመልክቶ ለደረሰው ችግር ሁሉ ተጠያቂ እንደሆነ ከጠቅላይ ሚኒስትሩ ጀምሮ ሁሉም ባለሥልጣናት ገልጸውታል። ድንጋይ የሚረውሩትን ልጆችም ለማባበል መንግሥት 10 ቢሊዮን ብር መድቧል። አሁን ይህ ሁሉ የሴጅ ማስረጃ ምን ለማስረዳት ነው ሲሉ ጠይቀዋል። ብይኑ ከተሰጠ በኋላ የተከሳሽ ጠበቆች የሲዲዎቹ ቅጂ አስቀድሞ እንዲሰጣቸው ጠይቀዋል። አቃቢ ሕግ ይህን ተቃውሟል። ፍርድ ቤቱም በዚህ ጉዳይ ላይ ብይን ለመስጠት ለታህሳስ 23 ቀን 2010 ዓ.ም ቀጠሮ ይዟል። የአቃቢ ሕግ ማስረጃዎችን ለማየት ደግሞ ቀደም ሲል ብይን ይሰጥበታል ተብሎ የተቀጠረው ዕለት ታህሳስ 25 ቀን 2010 ተይዟል። በሌላ በኩል ደግሞ እነ ሶሊያና ሽመልስ ተብሎ በሚታወቀው የክስ መዝገብ ከሌሎች የዞን 9 ጦማሪያንና ጋዜጠኞች ጋር ተከሶ የነበረው የአቶ በፈቃዱ ኃይል ጉዳይ ዛሬም እልባት አላገኘም። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በጉዳዩ ላይ ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም በመዝገብ ውስጥ የተከላካይ ምስክሮች ቃልና ሌሎች የማስረጃ ሰነዶች ተሟልተው እንዳልተገኙ ፍርድ ቤቱ ገልጾ እነዚህ ተሟልተውና መርምሮ ውሳኔውን ለመስጠት ለጥር 7 ቀን 2010 ዓ.ም ቀጠሮ ቆርጧል። በፈቃዱ ኃይሉ ቀደም ሲል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በተሰጠ ብይን ቀርቦበት ከነበረው የሽብር ወንጀል ክስ ተቀይሮ በመደበኛው የወንጀል ክስ ሲከራከር እንደቆየ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ ለዘገባው። የዕለቱ አብይ ርዕስ ሆኖ የተያዘው የኦሮሚያ ሁኔታ ዘገባ ደርሶናል፣ አሁን ይቀርባል። በኦሮሚያ ክልል ሆሮ ጉድሩ ወረዳ ዞን ሻምቡ ከተማ ውስጥ ዛሬ ጠዋት በተነሳ ግጭት በተኩስ የአንድ ሰው ሕይወት ሲያልፍ አራት ሰዎች ደግሞ መቁሰላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። የግጭቱ መነሻ የአካባቢው ሰው ያላገኘው ስኳር በሕገወጥ መንገድ በሶስት ተሽከርካሪ ተጭኖ በዚህ ሊያልፍ አይገባም ባሉ ነዋሪዎች የተጀመረ ተቃውሞ ነው ብለውናል ነዋሪዎቹ። ተቃውሞውን ለመበተን በተተኮሰ ጥይት ሕይወቱ ያለፈውም ጫማ በማጽዳት ሥራ ላይ የተሰማራ የ15 ዓመት ልጅ እንደሆነ ገልጸውልናል። በሌላ በኩል ሌሎች የኦሮሚያ ክልል ከተሞች ማለትም ምስራቅ ወለጋ ኑኑ ቁምባ ወረዳ፣ በምስራቅ ሸዋ ባኮ ከተማና በቄለም ወለጋ ሐዋ ገላን ወረዳ የተቃውሞ ሰላማዊ ሰልፎች ተካሂደዋል። ሰልፎቹ በፖለቲካ አመለካከታቸውና የመብት ጥያቄ በማንሳታቸው ምክንያት የታሰሩ ሰዎች ይፈቱ፣ መከላከያ ሰራዊት ከዩኒቨርሲቲ ግቢ ይውጣ የሚሉ መፈክሮች የተካተቱባቸው ነበሩ ተብሏል። ሰልፎቹ በሰላማዊ መንገድ መጠናቀቃቸውን ነዋሪዎቹ ጨምረው ተናግረዋል። ተቃውሞዎቹን በተመለከተ በመንግስት በኩል ምላሽ ማግኘት አልቻልንም። ጽዮን ግርማ ዝርዝር ይዛለች።
የስኳር እጥረት ዛሬም በኦሮሚያ ክልል ሆሮ ጉድሩ ወለጋ ሻምቡ ከተማ ተቃውሞ ቀስቅሶ እንደነበር ያነጋገርናቸው ነዋሪዎች ገልጸውልናል። ከዛሬ ጠዋት ጀምሮ በከተማው የተፈጠረውን ነገር ስማቸው እንዲጠቀስ ያልፈለጉ አንድ የከተማው ነዋሪ በቦታው ነበርኩ፣ የአይን እማኝም ነኝ ሲሉ ሁኔታውን ያስረዳሉ።
በዛሬው ዕለት በሻም ከተማ ህዝብ ላይ የተፈጸመው በጣም አሳዛኝ ነገር ነው።
ምንድን ነው አሳዛኝ ነገር ነው የተፈጸመው ሲሉ ምንድን ነው የነበረው? ሻምቡ ውስጥ
በሻምቡ ከተማ ውስጥ ሶስት መኪና ኮንትሮባንድ ስኳር ተይዞ ነበረ።
ሶስት መኪና ኮንትሮባንድ ስኳር ማለት ማን ነው የያዘው? ኮንትሮባንድ መሆኑስ በምን ታወቀ?
ከፊንጫ ስኳር ፋብሪካ ኪኖ ሲወጣ ሻምቡ ከተማ እንደደረሰ ህዝቡ ህገወጥ መሆኑን ከተረሱ በኋላ ይሄ ይያዝልን ይጣራልን ብሎ ህዝብ በሚይዝበት ጊዜ የመንግስት መከላከያዎች በህዝብ ላይ ተኩስ ከፍቶ ተከፈተው ተኩስ መሰረት ከተማ ጭጴሳ አፋሳ የሚባል ሀገር አንድ ወጣት ስትሮን ወደ አሁኑ ነው ህይወቱ ያለፈ።
በጫማ መጥረግ ስራ ላይ የተሰማራ
ደሃ ነው፣ ምንም ነገር የለም። ጫማ ጠርጎ ነው የሚተዳደር። ከተማ ውስጥ እየሮጡ እሱ ጫማ በምጠርግበት ቦታ ሂዶ ነው የገደሉት እንጂ እንደውም በቦታው አልነበረም፣ መኪናው ዘንድም አልነበረም። ህዝብዬ ወዲህ ወዲና ወዲህ የሮጠ አቦታ ያለኝ ነው ጫነኝ አይመቱኝም ብሎ ኮንፊደንስ ስላለው እዛው መጥቶ እሱ
ስንት አመት ይሆናል እድሜው ሟቹ?
ወዲ 15 እና እስከ 17 በዚህ ማከል ነው የሚሆነው።
ቤተሰቦቹ እዛው ናቸው ያሉት?
ገጠር ናቸው። ያው ወደ ከተማ ንፍቲ ለማሻሻል ነው ወደ ከተማ የገባ እንጂ ገጠር ተሳደብ ልጅ ነው።
አሁን አስክሬኑ የት ነው ያለው?
ለብዙ ሰዓት እዛ ነው የቆየ። የሚያነሳ ሰው በቺዝ ቦምብ በቶክሲ ስለሆነ ሁሉም ህይወቱን ለማትረፍ ነው ዲና ወዲ። አሁን ከተማ ሻምቡ ከተማ ውስጥ ሰው ቤቱ የለም፣ ወደ ጫካ ነው ገባለን።
ስንት ሰዓት ላይ ነው ይሄ የሆነው?
በአራት ሰዓት አካባቢ ነው የተጀመረ እስካሁን።
እንግዲህ መቼም በኢትዮጵያ ውስጥ እንቅስቃሴ ይኖራል፣ የንግድ እንቅስቃሴ ይኖራል። ስኳርም ከተመረተበት ቦታ ለግብይት ወደ ሌላ ቦታ መሄዱ አይቀርም። ይህ ማለት ህገ ወጥ በመሆኑ በምን ታውቆ ነው መኪናው እንዲቆም የተደረገው?
አሁን ለምሳሌ በአካባቢ ህዝብ ስኳር አገኝተው አያውቅም። ሰራተኛውም ከተማው ነዋሪ ማንኛውም ሰው ስኳር አገኝተው አያውቅም በአሁኑ ሰዓት። በዚህ ሰበብ የተነሳ ስኳር አቀርቡልን፣ አሁን ገና በዓል ቀርቧል፣ ለምን ስኳር አናገኝም ብሎ ህዝቡ ብዙ ጊዜ ጥያቄ ሲያነሳ ቆይቷል። እንደ አጋጣሚ ኢንፎርሜሽን አገኝቶ ይሄ ኮንትሮባንድ ነው እኛ እየተቸገርን ወደፊት እያለፈ ነው ይጣራልን ብሎ ነው የያዙት እነሱ።
ስለዚህ የከተማው ሰው ስኳር ካላገኘ ሌላው አካባቢ ያለ ሰው ስኳር አያገኝ ማለት ነው ወይስ ስኳር በዛ በኩል አይለፍ የሚል አስተሳሰብ አለ ማለት ነው?
አይለፍ ሳይሆን አሁን አካባቢ ስኳር የለም። ስኳር የለም ከተባለ ከየት ነው የወጣ ይሄ? ብዙውን ጊዜ ስኳር ለምን አናገኝም ሲል የለም ስለተባለ አሁን ደግሞ ከየት ነው የወጣ ይጣራልን ይሄ ኮንትሮባንድ ነው ብሎ ነው እነሱ በሰላማዊ መንገድ ጥያቄውን ያነሱት።
ስለዚህ የስኳር የጫነው መኪና ምን አደረጉት?
ምንም አልሆነም፣ ተይዞ ነው ያለ። አሁን ሻምቡ ከተማ ውስጥ ነው ያለ መኪናው። ምንም አልሆነም።
ተኩሱ እንዴት ተከፈተ ወደ ሰው ላይ?
አሁን እሱ ነው ምንድን ነው ተኩስ አልተከፈተም፣ ህዝቡ ይጣራ ነው ያለ እንጂ እስከዚህ ከባድ እርምጃ መውሰድ በህዝብ ላይ ጭስ ቦምብ መወርወር እስከ ቤት ገብቶ ቤቱ ውስጥ ገብቶ ሰውን መደብደብ። አሁን ሌላው ደግሞ አራት ሰው ነው ሆስፒታል ያለ በዚህ ተመቶ፣ ሁለት ፖሊሶችም ተመቷል።
አሁን ከተማው በምን ሁኔታ ላይ ነው ያለው?
በጣም ህዝቡ በቃ ፈርቶ ቤት ገብቶ ስለደበደቡ ቤቱን ለቆ ወጥቶ ከጫካ ውስጥ ነው ያለው። የፌዴራል ፖሊስ መከላከያ አሁን እየደበደቡ ነው በቃ ቤቱ ውስጥ ገብቶ።
የስኳር እጥረት በመላው ሀገሪቱ እንዳለ የሚናገሩት ነዋሪዎቹ ከፋብሪካ ተመርቶ የሚወጣው ስኳር በአግባቡ ለህዝብ እየተከፋፈለ አይደለም የሚል ቅሬታ በተደጋጋሚ እንደሚሰማም ይጠቆማል። በሌላ በኩል ኦሮሚያ የተለያዩ የተቃውሞ ሰልፎችን አስተናግዳለች። በምስራቅ ወለጋ ኑኑ ቁምባ ከተማ ስማቸውን መግለጽ ያልፈለጉ አንድ ነዋሪ በከተማቸው የተካሄደውን ሰልፍ በተመለከተ ጠይቂያቸው ነበር።
ሰላማዊ ሰልፍ ከጠዋቱ 3 ሰዓት እስከ 7 ሰዓት ነበረ። የተሳተፉት የከተማ ህዝቦችና መንግስት ሰራተኞች እንደዚሁም ተማሪዎች ከአንዲት እስከ 12 ያሉት ሁሉም ተሳትፏል።
ምንድን ነው የተነሱት ጥያቄዎች?
ጥያቄዎች የታሰሩ የተቃዋሚ ፓርቲዎች እንዲፈቱ፣ የተፈነቀሉ ህዝቦች ተመልሶ እንዲቋቋሙ፣ እውነተኛ ፌዴራሊዝም ስራ ላይ እንዲዋል እና ይሄን የመሰሉ ናቸው። ሌሎችም ደግሞ መከላከያ ከዩኒቨርሲቲ እንዲወጣ፣ ተማሪዎች እንዳይታሰሩ።
የከተማው አስተዳደር ምን አለ?
የከተማው አስተዳደር የእናንተ ጥያቄ የእኛ ጥያቄ ነው፣ ሌሎችን ደግሞ እናሳልፋለን ብለዋል።
በተጨማሪም በቄለም ወለጋ ሀዋ ገላን ወረዳ ሮብ ገበያና በምስራቅ ሸዋ ባኮ ከተማ ነዋሪዎች የተቃውሞ ሰላማዊ ሰልፍ ማካሄዳቸውን ለአፋን ኦሮሞ ዝግጅት ክፍል ተናግረዋል። በተቃውሞ ሰልፉ ላይ ቁጥራቸው የበዛ ነዋሪዎች የተቃውሞ ሰልፍ ማካሄዳቸውን ለአፋን ኦሮሞ ዝግጅት ክፍላችን ተናግረዋል። በተቃውሞ ሰልፉ ላይ የታሰሩ ይፈቱ፣ የተፈናቀሉት ወደ የቦታቸው ይመለሱ፣ እስከ መቼ ነው የምንጮኸው፣ ጥያቄዎቻችን መልስ ያገኙ የሚሉ ጥያቄዎችን ማቅረባቸውን ተናግረዋል። በዚህ ጉዳይ ላይ የመንግስት ባለስልጣናት ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገናል። ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም።
የምሽቱን አብይ ርዕስ ነበር ያደመጥነው። ጽዮን ግርማ እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ደግሞ ሰማያዊ ፓርቲ ኢትዮጵያን ማን ይታደጋት በሚል ርዕስ ለፊታችን እሁድ የጠራው ስብሰባ በአዲስ አበባ አስተዳደር መከልከሉን አስታወቀ። የፓርቲው ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ አቶ ጌታነህ ባልቻን እንዲሁም ስብሰባውን ከለከሉ የተባሉትን የማዘጋጃ ቤት ባለስልጣን አቶ ተስፋዬ ዋቅጅራን ሰሎሞን ክፍሌ አነጋግሯል።
ኢትዮጵያን ማን ይታደጋት በሚል ርዕስ ለፊታችን እሁድ የጠራችሁትን ስብሰባ በአዲስ አበባ አስተዳደር መከልከሉን ገልጻቸዋል። በምን መልክ ነው እገዳው የተነገራችሁ? በደብዳቤ፣ በመገናኛ ብዙሃን አማካይነት ወይስ በሌላ መንገድ?
በአካል ሄደን ጠየቅንና የውቅና ሰርተፊኬት የሚሰጡን ነበር የጠየቅናቸው።
በአካል ነው የተነገረም ብለዋል። ማን ይባላሉ ይህን በቃል የገለጹላችሁ ባለስልጣን?
የሰላማዊ ሰልፍና የአደራጅ ሰባ እውቅና ክፍል ኃላፊ አቶ ተስፋ ዋቅጅራ ይባላሉ።
እስቲ ስለ መወያያ ርዕሳችሁ ኢትዮጵያን ማን ይታደጋት ስላላችሁት ባጭሩ መልእክቱ ምንድን ነው?
ምንድን ነው እንግዲህ ባለፈው ሁለት ዓመት በሀገር ውስጥ እየተከሰተ ያለው ችግር እና ቀውስ ኢትዮጵያን ተነጋግረው በውይይት መፍታት ይገባቸዋል። በተደጋጋሚ እየተከሰተ ያለውን ነገር ለመቅረፍ አይነተኛው መፍትሄ ሁላችንም የሀገር ባለቤት ስለሆንን ተነጋግረን መፍታት አለብን። ስለዚህ የዚህ ሀገር ደግሞ ባለቤቶች የተለያዩ ማህበረሰብ ክፍሎች ናቸው። ምሁራን፣ ሽማግሌ፣ ሲቪክ ማህበራት ተቋማት፣ የፖለቲካ ፓርቲ መሪዎች፣ እንዲሁም የፖለቲካ ፓርቲ አባሎች፣ ዜጎች፣ ሀገር ውስጥ ውጭም የሚገኙ ሁላቸውም ተነጋግረው የሀገራችንን ችግር እንዴት አድርገን መፍታት ይገባል ይሆናል መምከር ይገባቸዋል። ስለዚህ የንግግር የውይይት መድረክ አንደኛው መጥፋቱ ራሱ ለዛ ነው አሁን የምናየው ችግርና ቀውስ በሀገራችን የተከሰተው የሚል ግንዛቤ ፓርቲ ስለነበረ ሰማያዊ ፓርቲ ይህንን ውይይቱን በመክፈት ችግሮችን ለመቅረፍ እንዲቻል ወይም ደግሞ አትሊስት አሁን ለተከሰቱ ችግሮች በውይይት ምንድናቸው ችግሮቹ እንዴት አድርገን መፍታት እንችላለን የሚለውን አማራጭ ለማስቀመጥም ህዝቡ ተሳታፊ መሆን አለበት የሚለውን መንደርደሪያ ይዘን ነው ይህንን ውይይት የጀመርነው የነበረው።
ምንድናቸው እነዚህ ችግሮች በሰማያዊ ፓርቲ አመለካከት?
እንግዲህ ፓርቲ ምንድነው የሚገነዘበው ባለፈው በተለይ 26 ዓመት ቋንቋን መሰረት አድርጎ ሀገሪቱ የተፈጠረው ፌዴራል አወቃቀር አንዱ የችግሮቹ መንስኤ ናቸው ብሎ ያስባል። ሁለተኛ መታፈ የፖለቲካ መግለጽ ፓርቲ ስርዓት ላይ መታፈኑ ዜጎች ሀሳባቸውን መንዛን መግለጽ አልቻሉም። መልካም አስተዳደር ችግርም እነዚህ የስርዓትነት እነዚህ ችግሮች ተደራርበው ዛሬ ላይ ለተከሰተው ቀውስ ዋነኞቹ ምንጮች ናቸው። ስለዚህ እነዚህን ለመፍታት ደግሞ ዜጎች ራሳቸው በራሳቸው የሀገሩ ባለቤት ስለሆኑ እንዴት አድርገን ምስታ ብለው መምከር አለባቸው እንጂ ሁሉ ጊዜ ስርዓቱ ይፈታለሁ በሚለው አንዳንድ ጊዜ ታድሻለሁ ይላል፣ አንዳንድ ጊዜ ደግሞ ከአናታችን ደፍሰናል ይላሉ። እንደገና ሙስና ስርዓት ነው እያሉ ራሳቸው ብቻ የሚያደርጉት እንቅስቃሴ ምንም ሀገሪቱን ወደ መረጋጋትና ሰላም ሊያመጣት እንዳልቻለ ስለተገነዘብን እሱኛው የሁላችንም ሚና ነውና ሰርጀሪ የሆነውን ችግር ሁላችን ኢትዮጵያውያን ለጋራ ተንቀሳቅሰን ልንፈታ ይገባል የሚል ግንዛቤ ሰማያዊ ይዛል።
ቀደም ሲል ግን በዚሁ ርዕስ ውይይት አካሄዳቸዋል?
አዎ፣ ገና ውይይቶቹ አልተጠናቀቁም። አንደኛ መጀመሪያ ላይ ነበረን የሀገር ሽማግሌዎችና የምሁራን ሚና አሁን ሀገሪቱ ባለው ቀውስና ችግር ላይ ምንድን ነው፣ ምን ያህል አስተዋጽኦ አድርጓል፣ ግምታቸው ስለምንድን ነው፣ እንዴት ነው መደረግ ያለበት፣ ሮላቸው ለምንድን ነው ዝም ያሉበት የሚለውን ጥያቄ የሚያነሳ ነበር። እሱ ላይ ተወያይተናል። ሁለተኛ ቋንቋ መሰረት አድርጎ የተቋቋመው የፌዴራል መዋቅር ነው ምንድናቸው የሚሉ የተለያዩ እይታ ያላቸውን ዜጎች ተነጋግረው እንዲመክሩበት ነበር። እሱ ላይ ሞክረናል። ከዚያ ሶስተኛው ደግሞ ሲቪክ ማህበራት ተቋማት ነበር። በመቀጠል የሃይማኖት ምሁራንና የሆነ ተቋማት ሀገሪቱ ውስጥ የተከሰተው ቀውስና ሰላም ማጣት ምን ማድረግ አለባቸው፣ ሚናቸው ስምምን ስላለበት የሚለውን ለመወያየት ነው። ከዛ ባለፈ ደግሞ የሚዲያና የሌሎች የፖለቲካ ፓርቲዎች እንደዚህ እንቅስቃሴ ምን መሆን አለበት፣ ሰላምና መረጋጋት በሀገሪቱ ለማሰም የሚሉ ነበሩ ቀጣይ ውይይቶች የነበሩት።
አቶ ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ ለሰጡኝ አስተያየት በጣም አመሰግናለሁ።
እኔም አመሰግናለሁ።
አድማጮች፣ ቀጥዬ ስብሰባውን ከልክለዋል ወደ ተባሉት የአዲስ አበባ ከተማ ጽሕፈት ቤት የሰላማዊ ሰልፍና ሕዝባዊ ስብሰባ ዕውቅና ክፍል ኃላፊ አቶ ተስፋዬ ዋቅጅራም ደውዬ ነበር። ሄሎ
ሄሎ፣
አቶ ተስፋዬ ዋቅጅራ?
አቤት።
ጤና ይስጥልኝ፣ እንደምን አሉ?
እግዚአብሔር ይመስገን።
ሰለሞን ክፍሌ ይባላለሁ። ከዋሽንግተን ቮይስ ኦፍ አሜሪካ ቢሮ ነው የምደውለው።
እሺ አቶ ሰለሞን፣ ምን ፈልገው ነው?
ሰማያዊ ፓርቲ አንድ ቅሬታ አቅርቦ ስለነበር እነሱን አወያየን። ኢትዮጵያን ማን ይታደጋት በሚል ርዕስ ለፊታችን እሁድ የጠሩት ስብሰባ በእርሶ ጽሕፈት ቤት በኩል መከልከሉን ነው የሚነግሩን። በቃል ነው የነገሯቸው። ይሄንን ለመጠየቅ ነው፣ ለምንድን ነው የታገደው የሚለውን።
አይ አላወቅኩም።
የእርሶን ስም ጠቅሰው ነው በአካል ተገኝተው እሳቸውን ብንጠይቅ የለም አይቻልም ያሉን።
ዝማ ጥፋት ነው።
እሺ፣ በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
አመሰግናለሁ ሰለሞንን ለዝግጅቱ። ክብራትና ክብራን በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.hon.mobi ላይ ታገኛላችሁ። ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና ፕሮግራማችንን ስርጭታችንን መከታተል ትችላላችሁ። ሞባይሎቻችሁንና ታብሌቶቻችሁን ደግሞ የቪኦኤን አፕ በነጻ ጭናችሁባቸው የቪኦኤ መከታተያ መሳሪያም ያድርጓቸው ከራዲዮዎቹ በተጨማሪ። ማስታወቂያ።
ሳይፎን ከቪኦኤ በነጻ። ሳይፎን PSIPHON ነው። በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታ፣ ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንደሚከተለው ነው።
አንደኛ፣ በቅድሚያ ከአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜል ይላኩ። መልካም ዜና MELKAMZENA @siphon3.com 3 ቁጥር ነች። ኢሜል ይላኩ። ከዚያም ሳይፎን android.apk የሚል ፋይል አባሪ ወይም አታች ተደረገበት ኢሜል ይደርሶታል። የደረሰዎትን ሳይፎን android.apk ፋይል ያውርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት፣ ኢንስቶል ያድርጉት። ከዚያም ቢሹ ወደ VOA አምሃሪክ VOA አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ኢንተርኔት ላይ ገብተው እንዳሻው ይቅዘፉ። ሳይፎን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ለጥያቄው መልስ
የምሽቱ የጥያቄው መልስ የወቅቱን የኢትዮጵያ የፖለቲካ ሁኔታ የሚመለከት ነው። ከቅርብ ጊዜ ወዲህ የሚታየውን በአንዳንድ የሀገሪቱ አካባቢዎች የብሔር ልዩነት ላይ ያነጣጠረ ግድያና ማፈናቀልን፣ በገዢው ፓርቲ አባላት ድርጅቶች መካከል የተካሄደውንና ረጅም ጊዜ በመውሰዱ ከወትሮው ለየት ያለውን ሂስና ልዩነት የተስተዋለበትን ስብሰባም ይመለከታል። እንዲሁም አሁን ሀገሪቱ ከገባችበት ችግር የምትወጣበትን መንገድ ይጠቁማል። ለአድማጮቻችን ጥያቄዎች መልስ የሚሰጡን የዲላ ዩኒቨርሲቲ መምህራን ናቸው። ወይዘሮ መስከረም አበራ የታሪክ መምህርና በሕፃናት ወጣቶችና ሴቶች ማዕከል ተመራማሪ፣ እንዲሁም ዶክተር ቴዎድሮስ ኃይለ ማርያም የታሪክ መምህርና በብሔርተኝነትና ሀገር ግንባታ ላይ ጥናት ያበረከቱ ናቸው። የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው ፕሮግራሙን መርታለች።
አመሰግናለሁ። እንግዲህ ቀደም ብዬ እንዳልኩት ለአድማጮቻችን ጥያቄ መልስ ልትሰጡ በመዘጋጀታችሁ የዚህ ሁሉ ጉዳይ መነሻ እንግዲህ በኢትዮጵያ ሕዝብ የተነሳው ተቃውሞና ጥያቄ ነው። ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ፣ የኢኮኖሚ መብቶች እንዲከበሩ የሚል ነው። ያ ሁኔታ ግን አሁን እንደ መዘንጋት ብሎ አሁን ያለንበት ሁኔታ እንደውም የብሔር ግጭት ይስተዋላል። በአገሪቱ ታሪክ ታይቶ የማይታወቅ የከፋ ግጭት ነው በተለይ በምስራቁ የኢትዮጵያ ክፍል የሚካሄደው። ይህ በእንዲህ እንዳለ በራሱ በገዢው ፓርቲ መካከል የሐሳብ ልዩነትና ውጥረት ያለ ይመስላል። ውይይታቸው ዝግ እንደመሆኑ ከዛ ምንም ፍንጭ የተገኘ የለም እስካሁን። ይሄ ሁኔታ ደግሞ በአገሪቱ ፖለቲካ ውጥረትን ፈጥሯል። እስቲ ወደ አድማጮች ጥያቄ ከመግባቴ በፊት ላነሳዋቸው ነጥቦች የራሳችሁ የግል አስተያየታችሁን በመገምገም ብንጀምር። ወይዘሮ መስከረም ላስቀድም።
እሺ፣ አመሰግናለሁኝ። አዎ፣ ነገሩ አለ። የብሔር ግጭቱ ግን ማን ነው ከዚህ ጀርባ ያለው ወይም ይህን ነገር ያመጣውስ ምንድን ነው ብለን ብንነሳ ከመነሻው የዲሞክራሲ ጥያቄ የቆየ ያለ የኢትዮጵያ ሕዝብ የሚጠይቀው የዲሞክራሲ ጥያቄ በተለይ 97 ላይ በጣም ጎልቶ የወጣ ነገር ነበር እና ለዛ ለዲሞክራሲ ጥያቄ ምን የሚል ነገር ነው መንግስት ያመጣው? ልማት ላይና የብሔረሰብ መብት ላይ የሰጠዋችሁ ነገር ላይ ብቻ አተኩሩ፣ በእነዚህ በሁለት ነገሮች ላይ ብቻ አተኩሩና ይሄ ዲሞክራሲን ይተካላችሁ የሚል አይነት ነገር ነው መንግስት ያን አቅጣጫ እንዲያዝ ያደረገው። በዛ ምክንያት አሁን የብሔረሰብ መብት በሚለው ነገር ላይም ሲኬድ ደግሞ የብሔረሰብ መብት ሴታን የተከበረልኝ በመንግስታዊ መዋቅር ላይ ያለሁት ውክልናዬስ እንዴት ነው? ኩልነት አለ ወይ በብሔረሰብ ላይ የሚለው ነገር እየተብላላ መጥቷል እስከዛሬ። ስለዚህ ራሱ መንግስት የዲሞክራሲ ለማስቀየር ሲል ልማትና የብሔር ፖለቲካ ላይ እንዲተኮር አድርጓል። እና የብሔር ፖለቲካ ሰዎች ከዲሞክራሲያዊ ከግል መብት ይልቅ ከዜግነት መብት ይልቅ የጎሳ የዘውግ ነገር ላይ እንዲያተኩሩ አድርጓል። ካደረገም በኋላ ደግሞ ያንንም የሚመጥን ነገር በተግባር እያደረገ አይደለም። ይሄ ነው ይሄን ነገር ያመጣው ነው። አድበስብሶ ማለፍ አሁን አልተቻለም፣ ያልተቻለበት ደረጃ ላይ መጥቷልና ለማሱም ብዙም በግልጽ የሚታይ ነገር የለም በተግባር። የጎሳ ፖለቲካ ምን ዋነኛ ነኝ የሚለው የብሔረሰቦች እኩልነትን ያመጣው ነው ይላል። ግን ያን ነገር ህዝብ ፈልጎ ሲያጣ ነው ይሄ ነገር የመጣው ነው የሚለውና ማን አለ ከዚህ ጀርባ ሲባል አሁንም ህዝቡ ራሱ ፈልጎ ያመጣው ነገር አይደለም። ይሄን ነገር ያነሳሱት ራሳቸው መንግስት አንተና እየተባባሉ ነው በፌደራልና በክልል መንግስታት። ከሁለቱ አያልፍም፣ ተጠያቂዎቹ ራሳቸው ናቸው የሚሆኑት። ሆኖም ህዝቡ ግን ያነሳው ነገር አይደለም። ያነሳው ባይሆንም ግን በህዝብ አብሮነት ላይ ደግሞ ያመጣው ችግር የለም ማለት አይቻልም። ህዝቡ ፈልጎ ባያመጣው በመሬት ላይ ስናይ ደግሞ በህዝቡ አብሮነት ላይ በቆይ አብሮነቱ ላይ ፈተና አምጥቷል። ለምሳሌ ዩኒቨርሲቲ ተማሪዎች በዘር እንትን እየተባባሉ የመተረማመስ ነገር አለ። ኢቭን ሞት ራሱ እየተመዘገበ ነው አሁን በዘር። አንዱ ይሄ ነው። ሌላው ነገር ደግሞ ምንድነው መከፋፈልን ብቻ ሳይሆን ትብብርንም አምጥቷል። ይሄ ነገር ደግሞ በሚገርም ሁኔታ ማንም ባልጠበቀው ሁኔታ ደግሞ ለምሳሌ በአማራና በኦሮሞ ብሔር መካከል ታይቶ በማይታወቅ ሁኔታ ትብብርም አለና ይሄ ነው እኔ የሚታየኝ ነገር።
ወይዘሮ መስከረም በጣም አመሰግናለሁ። ዶክተር ቴዎድሮስ፣ ወይዘሮ መስከረም ባነሷቸው ነጥቦች ላይ የሚጨምሩት ወይንም የተለየ አመለካከት ካሉት?
እሺ፣ አመሰግናለሁ። እድምዜ ብቻ ትንሽ አከረ ስለሆነ ለጉንፋን ፍጻ ተይቃለ።
ግድ የለም፣ የኔም እንደዛው ነው። እኔም
እንደተባለው ይሄ ችግር ዛሬ ጀመረ አይደለም፣ ረጅም ጊዜ ሆኖታል። በተለይ ከኢህአዴግ ጋር አብሮ የተተከለ ነው። ስለዚህ የጎሳ ወይም የዘውግ ግጭት ከኢህአዴግ መንግስት ጋር አብሮ የተተከለ ጉዳይ ነው። ይህንን በጣም በርካታ ነገሮች የሚያሳዩ ቢኖሩ አንድ ዋና ዋና ማሳያዎቹን መጥቀስ እፈልጋለሁ። መጀመሪያ ደረጃ በታሪካችን ከመቼውም ጊዜ በላቀ ዜጎች በብሔረሰባቸው ማንነታቸው ላይ ያነጣጠረ ጥቃት የደረሰባቸው በዘመነ ኢህአዴግ ነው። ምንም የሚያከራከር ነገር አይደለም። ዛሬ አልጀመረም፣ የዛሬ 26 ዓመት የጀመረ ነው። በዚህም ወቅት በመካከለኛ ግምት ከ18-20 ሚሊዮን የሚደርሱ ዜጎች በቀጥታ በእጅ አዙር የጎሳ ግጭቶች ተጠቂዎች ናቸው። ዘንድሮ ብቻ እንኳን እንዳየነው ኢዚያድ ባሬል ወረራ የሚያስንቅ 700,000 አካባቢ ዜጎች የተፈናቀሉበትን ትዕይንት አይተናል። አሳዛኝ ትዕይንት። ከዚህም በተጨማሪ ገና የአዲስ አበባ ጉዳይ አለየለትም። ይህንን ሲጨመርበት 25-30% የሚሆኑ ኢትዮጵያውያን በገዛ ሀገራቸው በሁለተኛና ሶስተኛ ደረጃ ዜግነት ወይም ደግሞ ማህበራዊ ዋስትና እጦት ውስጥ የሚኖሩ ናቸው። እነዚህ እንግዲህ ዛሬ ጀምሮ አይደሉ ስርአቱ ሳለበት የሚያጠኑ አይመስሉ። ይህ ለምን ሆነ የሚለውን ነገር ምናልባት ከአድማጮች ጥያቄዎች ጋር ተያይዞ የምንመጣበት ይሆንና ነገር ግን የውድቀቱ መንጫዎች ሶስት ዋና ዋና ነገሮች ብቻ ጠቅሼ ማለት ፈልጋሉ። አንዱ የአገዛዙ ተፈጥሮ፣ ሁለተኛ የፌዴራል ስርአቱ ችግሮች ናቸው። የዛን የአገዛዝ ስርአት ለማኖር የተፈጠረ የፌዴራል ስርአት በመሆኑ፣ ሶስተኛ የዘውግ ፖለቲካ ራሱ ተፈጥሯዊ ባህል ነው።
በኢሜይል ወደ መጣልን ጥያቄ ልሂድ። ሂሩይ ነኝ ያሉ ከዋሽንግተን ዲሲ የላኩልን ጥያቄ አለ። በቅድሚያ አመስግነዋል እናንተ መልስ ለመስጠት ፈቃደኛ ስለሆናችሁ። በዚህ የሶማሌ ክልልና በኦሮሚያ በተካሄደው እናንተም አሁን ባነሳችሁት የሶማሌ ክልል ልዩ ኃይል የሚባለው በይፋ የተደራጀና በመንግስት የሚታዘዝ ኃይል ነው ወይስ ከፌደራሉ ሆነ ከክልሉ መንግስት ቁጥጥር ውጪ የሆነ ሌላ ኃይል ነው? ስለዚህ የምታቆት ካለ እኔ ደግሞ ሌላ ላክልም ወደው ህገ መንግስቱ ምን ይላል ስለ ልዩ ኃይሉ የምታቆ ከሆነ፣ በተለይ ዶክተር ቴዲ በጥናቱ ተመልክተው ከሆነ እነዚህ በየክልሉ ተደራጅተውና ታጥቀው ህዝብ መሃል ስላሉ ኃይሎች ህገ መንግስቱ ላይ የተፈረ ነገር አለ ወይ? አመሰግናለሁ። ዶክተር ቴድሮስ
እንግዲህ እንደማንኛውም ፌደራል ፍራት የፌደራል ማዕከላዊ መንግስቱ የሚቆጣጠራቸው ነገሮች አሉ። እንደገና ደግሞ የክልል መንግስታት የሚቆጣጠሯቸው በራሳቸው ስልጣን ስር የሆኑ ነገሮች አሉ። አንደኛው ጸጥታ የሚያስከብር ፖሊስ በክልል መንግስቱ ስር ማለት ነው። በክልል መንግስታት ስር ጸጥታ የሚያስከብር ፖሊስ የሰላማዊ ፖሊስ ማለት ነው። ማደራጀት ነው። ነገር ግን ጠቅላላ ጦሩ ወይም አርሚው ማዕከላዊ መንግስቱ ቁጥጥር ስር ነው የሚሆነው። ስለዚህ ይሄ የትኛውም ፌዴራል ስርዓት የተለመደ ነው። በእኛም ሀገር ያለ ነው። ይሄ ነው ስለ ልዩ ኃይሎች ወይም ደግሞ ስለ ልዩ ኃይሎች ባንላቸው ስለ ክልል ሰላማዊ ፖሊሶች ማለት ነው። ነገር ግን እነዚህ አሁን የምናያቸው በየክልሉ ያሉ ልዩ ኃይል የሚባሉት እውነት ሰላማዊ ፖሊሶች ናቸው ወይ የሚለው ትልቅ ጥያቄ ውስጥ የሚገባ ነው። ማነው የሚያዛቸው? ማነው ያደራጃቸው የሚያስታጥቃቸው የሚለው ነገር አሁን ለሁላችንም ሚስጥር የሆነ ነገር ነው። የምንሰማው ሁላችንም ከውጭ ነው። ያልታለ ግልጽ የሆነ ነገር ያለ አይመስለኝም።
ከፌደራል መንግስቱ ቁጥጥር ውጭ ናቸው ወይ? ለምሳሌ እርሶም ቀደም ብሎ እንዳሉት ወደ 700 ሺህ ሰው ተፈናቅሏል። የየክልሉ ምክር ቤት አባላትም ከጠቅላይ ሚኒስትሩ ሳይቀር ጥያቄ አቀርበዋል ለጠቅላይ ሚኒስትሩ። አሁንም እሱም ቢሆን በዝግ ስብሰባ የተካሄደ ነገር ስለሆነ ምን መልስ እንደሰጧቸው አናቅም። የፌደራል ኃይሉ እነኝን ሁለት ክልሎች ለማለያየትና የህዝብን ጥቃት ለማስቆም ኃይል ነው ያጣው ወይስ ፍላጎት?
ለጥያቄው መልስ ይቀጥላል። ሰፋ ያለው ክፍል በነገው ምሽት ስርጭታችን ይቀርባል። ተከታተሉት። ወደ ተከታዩ ፕሮግራማችን እናልፋለን። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በታላቁ የህዳሴ ግድብ ቴክኒካዊ ጥናት የዓለም ባንክ እንዲገባበት ግብጽ ጠየቀች። የኢትዮጵያ የአበባ ምርት ኢንዱስትሪ በዩናይትድ ስቴትስ ገበያ የማግኘት እቅድ እንዳለው ታወቀ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
አህራም የተባለው በአልአህራም ጋዜጣ የሚታተም ድረገጽ የግብጽ የውጭ ጉዳይ ሚኒስትር በታላቁ የህዳሴ ግድብ የቴክኒካዊ ጥናት ላይ የዓለም ባንክ እንደ ገለልተኛ አካል እንዲገባበት ሐሳብ ማቅረባቸውን ዘግቧል። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ ይህን ሐሳብ ያቀረቡት የኢትዮጵያ የግብጽና የሱዳን ቴክኒካዊ ኮሚቴ ስራን አስመልክቶ ከገቡበት የአጣብቂኝ ሁኔታ ለመውጣት ስለሚቻልበት ጉዳይ ለመነጋገር ባለፈው ማክሰኞ ከኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር አዲስ አበባ በተገናኙበት ወቅት ነው። የታላቁ የህዳሴ ግድብ ግንባታ በግርጌ የተፋሰስ ሀገሮች ላይ ሊያስከትል ስለሚችለው ነገር ቴክኒካል ኮሚቴው በሚያደርገው ጥናት ውስጥ የዓለም ባንክ እንደ ገለልተኛ አካል ሆኖ እንዲሰራ የሚል ሐሳብ ነው የግብጹ የውጭ ጉዳይ ሚኒስትር ያቀረቡት።
የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በበኩላቸው ከግብጽ የቀረበውን ሐሳብ አጥንተው በቅርብ ጊዜ ምላሽ ለመስጠት ቃል መግባታቸውን አህራም ድረገጽ ገልጿል። ባለፈው ህዳር ወር ኢትዮጵያ፣ ግብጽና ሱዳን ህዳሴ ግድብ በግርጌ ተፋሰስ ሀገሮች ላይ ሊኖረው ስለሚችል አንደምታ የሚደረገው ጥናት አካሄድን በሚመለከት የጀመሩት ድርድር መቋረጡ የሚታወቅ ነው። ግብጽ አንድ የአውሮፓ አማካሪ ኩባንያ ያቀረበውን የመጀመሪያ ጥናት ዘገባን ደግፋለች። ኢትዮጵያና ሱዳን ግን አበይት የማሻሻያ ለውጦች እንዲደረጉበት ጠይቀዋል ይላል አህራም ላይ የወጣው ዘገባ። የግብጽ የውጭ ጉዳይ ሚኒስትር አያይዘውም ሶስት ሀገሮች የፈረሙት የመርሆች ስምምነት የህዳሴ ግድብን ውሃ የመሙላት ሂደት ከመጀመሩ በፊት ጥናቱ መካሄድ አለበት ማለታቸውን፣ በዛም ላይ ግድቡን ውሃ መሙላትና ስራ መጀመርን በሚመለከት ሶስት ሀገሮች መስማማት አለባቸው ማለታቸውን አህራም ድረገጽ ጠቅሷል። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩላቸው የመርሆች እወጃን ለማክበር እንዲሁም ድርድሮቹና ትብብር እንዲሳካ ኢትዮጵያ ቁርጠኛ መሆኗን ገልጸው ኢትዮጵያ የግብጽን የውሃ ጥቅም የመጉዳት ዓላማ የላትም ማለታቸውን ድረገጹ አውስቷል።
የግብጹ ባለስልጣን ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ጋር ተገናኝተው ተነጋግሯል። በመጪው ጥር ወር ጠቅላይ ሚኒስትር ኃይለ ማርያም በካይሮ ስለሚያካሂዱት ጉብኝት መነጋገራቸውም አህራም ድረገጽ ጠቅሷል። ሶስቱ ሀገሮች በፈረሙት የስምምነት መርሆች መሰረት አለመግባባቶች ቢፈጠሩም ጉዳዩ ወደ ሚኒስትሮች ደረጃ ይሄዳል። መፍትሄ ካልተገኘላቸው ወደ ውጭ ጉዳይ ሚኒስትሮች ይመራል። አሁን መፍትሄ ከሌለ ወደ ፕሬዝዳንቶች ይላካል። የግብጽ ስጋት የውሃ ድርሻዋን መጠን እንዳይቀንስ ነው። ኢትዮጵያ ግን ዳሴ ግድብ በግብጽም ሆነ በሱዳን ላይ ምንም አይነት አሉታዊ እንደምት አይኖረውም እንደምትል አህራም ድረገጽ ላይ ወጣው ጽሑፍ ጠቅሷል።
ብሉምበርግ የዜና አገልግሎት በበኩሉ ኢትዮጵያ ውስጥ እንደ አሸን እየፈላ በመሄድ ላይ ያለው የአበባ ምርት ኢንዱስትሪ ከዓለም ትልቁ ኢኮኖሚ ባላት ዩናይትድ ስቴትስ ገበያ ለማግኘት ኢትዮጵያ ጥናት እያደረገች መሆኗን ጠቁሟል። እስካሁን ባለው ጊዜ ሮዝ እና ሌሎች የአበባ ምርቶችን ወደ ዩናይትድ ስቴትስ በማቅረብ ረገድ ቀዳሚነት የያዙት የላቲን አሜሪካ አምራቾች ናቸው። የመንግስት ይዞታ የሆነው የኢትዮጵያ አየር መንገድ ከውጭ ሀገራት የአበባ ምርት በማስገባት ዋናዎቹ በሮች በሆኑት ማያሚ፣ ሎስ አንጀለስ ወይም ኒውዮርክ በኩል ለማስገባት ስለሚቻልበት መንገድ እያጠና መሆኑን የአየር መንገዱ ክልላዊ አስተዳዳሪ አቶ ግሩም አበበ መግለጻቸውን የብሉምበርግ ድረገጽ ጠቅሷል።
ኢትዮጵያ በአሁኑ ወቅት የአበባ ምርቶችን በብዛት የምትልከው ወደ አውሮፓ ነው። በአበባ ምርት ከአፍሪካ ከኬንያ ቀጥላ ሁለተኛዋ፣ በዓለም ደረጃ ደግሞ አራተኛ መሆኗን ራቦ ባንክ አቻምና ባወጣው ጥናት መግለጹን ብሉምበርግ ድረገጽ አውስቷል። ከኢትዮጵያ የአበባ ምርት 80 ከመቶ ዓለም አቀፍ የአበባ ገበያ ወዳለበት ኔዘርላንድስ እንደሚላክ፣ እዛ ከደረሰ በኋላም ደግሞ ወደ ሌሎች አገሮች እንደሚከፋፈል ዘገባው ገልጿል። ኢትዮጵያ በአበባ ምርት ጥሩ ውጤት ያስገኘችው ለሰራተኞች የሚከፈለው ዋጋ ከኬንያ ያነሰ በመሆኑ ነው። በዛም ላይ የአየር ንብረቷ የተሻለ በመሆኑ የሚፈኩት አበቦች መጠን ተለቅ ይላል ሲሉ አምስተርዳም ያሉት የአበባ ምርት ተንታኝ ሲንዲ ቫን ሬጅዊክ ማስረዳታቸውን ብሉምበርግ ድረገጽ ጠቁሟል።
በረራዎቹን ወደ ሰሜን አሜሪካ ለማስፋት በኢትዮጵያ፣ በዩናይትድ ስቴትስ እና በካናዳ መካከል ያለውን የአየር አገልግሎቶች ውሎችን በአዲስ መልክ ማየት እንደሚያስፈልግ አቶ ግሩም አበበ ገልጸዋል። The African Growth and Opportunity Act የተባለው ዩናይትድ ስቴትስ ከሰሃራ በመለስ ካሉት የአፍሪካ ሀገሮች ጋር የሚኖራት የንግድ ግንኙነት እንዲሰፋ የሚያግዘው የአፍሪካ የእድገት እድል የተወሰነ የአበባ ምርት እንዲላክ አበረታቷል ይላል ብሉምበርግ ድረገጽ። የኢትዮጵያ የአትክልት አምራቾችና ወደ ውጭ ላኪዎች ማህበር እንደሚለው ኢትዮጵያ የአበባ ምርቶችን ወደ ውጭ የመላክ ገቢዋን በአመት አሁን ካለበት 280 ሚሊዮን ዶላር ወደ 1 ቢሊዮን ዶላር ከፍ የማድረግ እቅድ አላት። የሀገሪቱ መንግስት ይህን እቅዱን በተግባር ላይ ለማዋል ሲል በአብዛኛው ለአበባ ምርት የሚሆን 6100 ሄክታር መሬት የሚመደብ እቅድ እንዳለው፣ ይህም አሁን ካለው ወደ 4 እጥፍ የተጠጋ እንደሚሆን የብሉምበርግ ዘገባ ጠቅሷል። የአበባው ምርት ገበያ ለውጭ አምራቾችም ክፍት እንደሚሆን በአሁን ወቅት የዳች፣ የጀርመን፣ የፈረንሳይና የኬንያ ቡድኖች እያጠኑት መሆናቸውን የብሉምበርግ የዜና አገልግሎት ድረገጽ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አመሰግናለሁ አዳነችን ለዝግጅቱ። ወደ ተከታዩ ዝግጅታችን እንለፍ። እሰጥ አገባ
በሰሞነኛው የኢትዮጵያ ጉዳዮችና ሊያሻግሩ በሚችሉ መንገዶች ዙሪያ የተጀመረ ተከታታይ ክርክር ነው ዛሬም እሰጥ አገባ ይዞ የቀረበው። የገዢውን ፓርቲ አቋሞች በመደገፍ የሚሟገቱት አቶ ጌታቸው አረጋዊና የተቃዋሚ ድምጽ የሚያቀነቅኑት አቶ ግዛው ለገሰ ይከራከራሉ። ካሁን ቀደም የሀገሪቱን የፖለቲካ ትኩሳት የመለካትና ወቅታዊውን ሁኔታ የገመገሙት እነዚህ ሁለት ተከራካሪዎች ዛሬ ደግሞ የተነሱትን ህዝባዊ ጥያቄዎች ምንነት፣ የሰሞኑን የፖለቲካ መሪዎች ሹምሽር ምንነትና የለውጥ እንቅስቃሴዎቹን አንድምታ ይቃኙልናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ።
ዛሬ የሚነሱት ህዝባዊ ጥያቄዎች ወይም ተቃውሞዎች መሰረት ምንድን ነው? የለውጡን ተጨባጭነትና ምንነት እናዛምድ። ምናልባትም ሀገሪቱን ከሚያስተዳድር አካል ሁነኛ መልስ ሊሰጥ የሚችለውና መሰጠቱንም ሊጠየቅ የሚችለው የህዝቡ ጥያቄ በቅጡ ሲቃኝ ነውና፣ በእርግጥ የህዝቡን ጥያቄ ሀገሪቱን የሚያስተዳድሩ አካላት ያውቁታል ወይ? ከሆነ ምንድን ነው የህዝቡ ጥያቄ? እርሶ እንደሚረዱት አቶ ጌታቸው፣
ኢትዮጵያ ውስጥ ያለው ወቅታዊ ሁኔታ ትኩስ አጀንዳ ምንድን ነው ብንል የልሂቃን ነው የህዝብ ነው ብለን በሁለት ለይተን ማየት መቻል አለብን። የህዝቡ ጥያቄ ፋንዳሜንታሊ አንድ ነው፣ የልማት፣ የፍትህ፣ የዲሞክራሲ እና የሰላም ጥያቄ ነው የሚሆነው። ሰላም ካለ ልማት ያገኛል፣ በዛ መብት ያስከብራል። መብት ካስከበረ ስለ ራሱ ጥቅም ስለ ራሱ የአምራችነትና የተጠቃሚነት ሁኔታ ይወስናል፣ ፈልገውን ነገር ያደርጋል። ይሄ ከሌለ ወደ ችግር ይገባል ማለት ነው። የህዝብ ጥያቄ በመሰረቱ ይሄ ነው። የሰላም ጥያቄ፣ የፍትህ ጥያቄ፣ የተጠቃሚነት ጥያቄ፣ የልማት ጥያቄ ነው። የኤሊት ጥያቄ የገዢ የመሆን ማን ነው ዶሚኔት ያደረገው፣ ማን ነው በዋናነት ስልጣንን የያዘው? ይሄ ደግሞ የሚመጣው ከምንድን ነው? ኢትዮጵያ ውስጥ አሁን ያለው የኢኮኖሚ ተጠቃሚነት የኢኮኖሚ የማስራት እና እሴት የመጨመር ነው ወይስ ያለውን ሀብት የመካፈል ነው? አሁን በተጨባጭ ያለው የኢንፎርማል ማርኬት የምንለው ዝም ብሎ በደላሎች በምናምን መሬት እንትን ሸጠ ለውጠ ምናምን በአንድ ቀን ሀብታም ትሆናለህ፣ የሆነ ደግሞ ከስረ ዜሮ ትገባለህ ምናምን። ስለዚህ ወደ ስርዓት ስላልገባን ሰው በምን መልኩ ሀብታም እንደሚሆን አይታወቅም፣ በምን መልኩ እየደየ እንዳለ አይታወቅም። ስለዚህ ስልጣን ከያዘ ሀብታም ሊሆን ይችላል የሚል እምነት አለ። አይ ስልጣን ከሌለው ምንም አያገኝም የሚል ከባለፈውም ባህልና ልምድ የወረስነውም አለ። መዋቅራዊ ማህበረሰባዊ ኢኮኖሚክ እና ሶሻል ግን ስላልተቀየረ ይሄ አስተሳሰብ ስላለ ልሂቃኑ ያን ተጠቅመው ይሄ ኋላ ቀር የሆነ የኢኮኖሚና የማህበራዊ ግንኙነት ተጠቅመው ስልጣንን ለመያዝ ይሽቀዳደማሉ። አንዱን ሌላውን የበላይ የመሆን ነው፣ የህዝቡ ተጠቃሚነት ለማረጋገጥ አይደለም፣ ወደፊት የማየት አይደለም። ባሉን እና ባለፉት ንትርኮች ተመስርቶ ነው አጀንዳው እየተቀረጸ ያለው እንጂ ወደፊት ምን መሆን አለብን፣ ኢትዮጵያ ከ20 ዓመት ወይም ከ10 ዓመት ከ15 ዓመት ምን ላይ ነው ማየት ያለብን፣ ምንድነው መሆን ያለብን የሚለው ላይ አይደለም ዲስከሽን ያለው። የነበረ ዋት እንደዚህ ነበረ፣ እገሌ ነው እንደዚህ የበለጠ የሚወስደው፣ እገሌ ነው የትንሽ የሚወስደው ምናምን የሚለው ባለፉና ባሉ ኮንትሮቨርሲስ ነው እንደዚህ እንትን እንጂ ወደፊት እያየን አይደለም ያለ ነው። ይህ ፍላጎት ግን ፍትህ፣ የኢኮኖሚ ጥያቄነትና ዴሞክራሲ ነው፣ ሰላም ነው፣ ሌላ አይደለም።
መልካም። በጣም ገፍተን እንድንሄድ የሚጠይቁ በርካታ ሀሳቦች አንስተዋል አቶ ጌታቸው። ባለፉና ባሉ ዝግቦች ተጠምደዋል ብለዋል ልሂቃን ያሏቸውን። በአንጻሩ ደግሞ የህዝቡ ጥያቄ የነጻነት፣ የልማት፣ የፍትህ፣ የዲሞክራሲና የሰላም ነው። አንድ ሰው በቅጽበት በምን መልኩ ባለጸጋ እንደሚሆን የማይታወቅበት ሁኔታ ተፈጥሯል ብለዋል። ተጨባጭነት ያላቸው ጥያቄዎች፣ ችግሮች እንዳሉ ገልጠዋልና አቶ ጌታቸው የህዝብ ጥያቄ ያሏቸው ላይ ይስማማሉ? እነሱን እናስቀድም።
የምና የኤሊት ጥያቄ የሚለውን ክፍፍል አላምንም። ዲሞክራሲ ማለት ኤሊቶች ለስልጣን መወዳደር መብት ሰጥቶ ህዝቡ ለስልጣን ከሚወዳደሩ ኤሊቶች ውስጥ የመምረጥ መብት ማለት ነው። ግን የህዝብን ጥያቄ ለመመለስ ትክክለኛው መለኪያ ለኔ የሚመስለኝ የግራ ፖለቲካን ተንተርሶ የተለያዩ አመለካከቶችን ማቅረብ ሳይሆን ጎንደር የተደረገው ሰልፍ ምን አለ፣ ነቀምት የተደረገው፣ አምቦ የተደረገው፣ ሻሸመኔ የተደረገው ሰልፍ ምን መፈክሮች ይዘው መጡ፣ ምን መፈክሮች ሲናገሩ ነው የተገደሉት፣ ወሊሶ ምን ሲያደርጉ ነው የተገደሏቸው ማለት ነው ማየት ያለ።
በተጨባጭ የህዝቡ ጥያቄዎች ምንድን ናቸው? እርስዎ እስከተረዱት ድረስ
ዋናው የህዝብ ጥያቄ የስርዓት ለውጥ ጥያቄ ነው። 27 ዓመት ያለው ስርዓት የኢትዮጵያን ህዝብ አንድነት፣ የግለሰብ የዜጎች ነጻነት፣ የኢኮኖሚክ እኩልነት፣ ተጠቃሚነት ሊያስጠብቅ ያልቻለና በአንድ ቡድን የበላይነት ያለ ፍትህ በእስር በስደት የሚገኝ ህዝብ ስለሆነ የስርዓት ጥያቄ ነው። ማብራራት ካስፈለገ ሌሎቹ ሰላም የሚባሉት እድገት የሚባሉት የስርዓቱ ማንነቶች መግለጫ ናቸው። ኢትዮጵያ ውስጥ ሙስና ያለው እድገት ሊኖር ያልቻለው አባይ ፀሐይ $7 ቢሊዮን ከስኳር ፋብሪካ ኬታማ ሳይሆን ሲቀር ያልተጠየቀበት ስርዓቱ የበሰበሰና እኩልነትና ተጠያቂነት የሌለበት ነው። ስለዚህ ኢትዮጵያ ህዝብ አሁን የሚጠይቀው ያለው የሰላም፣ የድህነት፣ የብልጽግና ጥያቄው እንዲመለስለት ቅድመ ሁኔታው የመጀመሪያው እርምጃ አሁን ያለውን አፋኝ ስርዓት ወደ ዴሞክራቲክ ስርዓት ህዝቡ በመረጠውና ህዝቡ በሚጠይቀው ስርዓት መተካት ነው።
መልካም። አቶ ጌታቸው እርስዎ ያሏቸውን የነጻነት፣ የፍትህ፣ የዲሞክራሲና የሰላም እጦቶችን ጨምሮ የዜጎች እኩልነት፣ የምጣኔ ሀብት ተጠቃሚነት ባለመኖሩ የስርዓት ለውጥ ጥያቄ ነው ህዝብ እያቀረበ ያለው። የልሂቃንና የህዝብ የሚል የለም፣ የዲሞክራሲ እጦት ነው ነው የሚሉት አቶ ግዛው ምን ይመልሳሉ?
አንድ ነገር ልንገረ። ለምሳሌ የኢትዮጵያ አመታዊ በጀት ሲደረግ 60% ወደ ክልሎች ብቻ ሳይሆን ወደ ወረዳዎች ነው በቀጥታ የሚሄደው። ስለዚህ የሚያስተዳድረው ክልሉን ብቻ አይደለም ወረዳው ነው፣ ወደ ወረዳ ነው የሚሄደው። ስለዚህ ፌደራል ላይ ያለው ገለልን ይበዛው ገለልን እንደዚህ ያደረገው ገለልው የበለጠ እየወሰደ ያለው ምናምን ምናምን የሚለው ትርጉም የለው ጥያቄ ነው። ስለዚህ የህዝብ ጥያቄ መመለስ ከቻለ የወረዳ አስተዳደሩ 60% በጀትን ይዞ የህዝብ ጥያቄ መመለስ ቢችል ኑሮ ያ ጥያቄ አይነሳም ነበር። ግን በትግራይም ቢሆን በአማራም ቢሆን በኦሮሞም ቢሆን በደንብ መምራትና ማስተዳደር ስላልተቻለ ነው የህዝብ ጥያቄ ገፍቶ እየመጣ ያለ። የስርዓት ለውጥ ነው የሚፈልገው ካሉ ምን አይነት ስርዓት ለውጥ ነው የሚፈልገው? ለምሳሌ ኢትዮጵያ ውስጥ ቅድም እንዳሉት አንዱ በትግራይ ሊቃን እና በትግራይ ይነሳ ምናምን አሉት። በምን ይነሳ በምን ግን ራስ በራስ የመወሰንና የብሔር ብሔረሰቦችና ህዝቦች መብት የሚመለከት አንድ አስተሳሰብ ነው ይሄ የፌዴራል አስተሳሰብ የሚለው። ሌላው ደግሞ አህዳዊ ነው፣ አሁን ዜግነት መሰረት ያደረገ ሀገራዊ ማንነት የሚባለው ማለት ነው። ይሄ ነው ስርዓት እየፈለገ ያለው። ማን ነው ይሄ እየፈለገ ያለው? ነቀምት ያለው ነው? ጎንደር ያለው? ወይስ ነበለት ሞራ የተነሳ ጥያቄ? ለእኔ አይገባኝም። ኢትዮጵያ ውስጥ ነው የምኖረው። ለምሳሌ ጎንደር ላይ የተነሱ 18 እዛ የወጡ አርማ
መፈክሮች
ስለምንድን ነው የነበሩ ብለህ ብትጠይቅ ዝም ብሎ የማይመለስ ጥያቄ አለ። የማይመለስ ጥያቄ ማለት ለምሳሌ በ83 ዓመተ ምህረት ይሄደን የነበረውን ቀድሞ ህወሓት ሳይመጣ ቢያሸንፍ አይነት ጥያቄ። ይሄ አይሆንም ስምልተን ያን ነገር መስራት አንችልም። ሌላው ያነሱት ነገር ይሄ ከግራ ዘመም እኮ የግድ እኮ የሰይጣን ቋድለን ኢትዮጵያ ውስጥ በመኢሶን በኢሃፓ ሰፋ ምናምን መጥፎ ነገር ስለተሰራ ይሄ ግራ ዘመም ጸረ ህዝብ ነው ምናምን ብሎ ማሰብ ራሱ ስህተት ነው። የካፒታሊዝም አሸንፎ ስለወጣ አይደለም። የህዝቦች የቡድኖች መብት የሶሻል ኤንድ ኢኮኖሚክ ራይትስ የምንላቸው ለማስከበር አንድ አስተሳሰብ ነው። ይህ አስተሳሰብ ደግሞ ኢትዮጵያ የማልታይ ናሽናል ስቴት ስለሆነች ያን ለማስከበር የሚጠቅም ሀሳብ ነው። ያን ከዛ ተነስተ ወደ ካፒታሊዝም ስትሄድ የህዝቦች ጥቅም ማስከበር ይችላል የሚለውን አስተሳሰብ ይቀራለሁ።
ግራ ዘመምነት በራሱ መሰረት ያጣ ለም የሚለውን እስኪ እንፈትሸው። በአቶ ግዛው ጥያቄዎች የዜጎች እኩልነት አይከበርም፣ የምጣኔ ሀብት ተጠቃሚነት የለም፣ እርሶም ብለውታል በቅጽበት ሰው በምን መልኩ ባለጸጋ እንደሚሆን የማይታወቅበት ሁኔታ ተፈጥሯል ብለዋል። የነጻነት፣ የልማት፣ የፍትህ፣ የዲሞክራሲና የሰላም ጥያቄ ካለ አንድ ስርዓት 27 ዓመታት ከመራ እነኚህ ጥያቄዎች ዛሬም ካሉ አልሰራም ለሚለው ጥያቄ የፖለቲካ ፍልስፍናው ራሱ ለምን አይጠየቅም?
አድማጮች እንደሰማችሁት ክርክሩ አልተቋጨም። ተከታዩ ክፍል ሳምንት ይቀርባል። አሁን ግን የፕሮግራሙን ተሳታፊዎች አቶ ጌታቸው አረጋዊንና አቶ ግዛው ለገሰን እናመሰግናለን።
በሚሊዮኖች የሚቆጠሩ አሜሪካውያን ከነገ በስቲያ እሁድ አሮጌውን 2017 ዓመተ ምህረት ይሸኙና አዲሱን 2018 ዓመተ ምህረት ይቀበላሉ። ያንንም ታዲያ ኢትዮጵያ አበባዬሽ ሆይ እንዲሉ አይነት ይመስላል።
ለምለም
ለምለም ኦልድ ላንግ ሳይን ይላሉ አሜሪካውያን ደግሞ። ይህ ማለት ሳንተያይ ብዙ ጊዜ ያለፈ የድሮ የስኮትላንድ ዝማሬ ነው። ኦልድ ላንግ ሳይን በአሁኑ ጊዜ ኦልድ ላንግ ሳይን ሳንተያይ ብዙ ጊዜ ያለፈ ወይም በዘንድሮ እንግሊዝኛ ኦልድ ላንግ ሲንስ እንደማለት ነው።
ነው ወይ ልንተያይና
ልንበታተን ዳግመኛ ለመምጣት እንኳን ተስፋ ሳይኖረን ፈጣሪ አምላካችን እኛን እንዳለያየን ሳይጠራን አይቀርም ደግሞ ሳይሰበስበን። ድሮ ሰኔ 30 ትምህርት ቤት ሲዘጋና የስካውቶች ጃምቦሬ ሲበተን ይባል ነበርና እንግዲህ ከነገ በስቲያ እሁድ አዲሱ ዓመት ነው። የተከበራችሁ አድማጮች አዲሱን ዓመት ለምታከብሩ ሁሉ እንኳን አደረሳችሁ። ዘመኑ የደስታ እንዲሆን እንመኛለን፣ የሰላም እንዲሆን እንመኛለን። የፕሮዲውሰሯ ብርሃን ኃይሉ ነች። ቶማስ ብሎንዴ ቴክኒሻኑ ነው። የዌብ እና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ
ቆንጂት ታዬና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ደህና ደሩ
ከምራያ ከይሪ ጋር እንተዋችሁ ኦልድ ላንግ ሳይን።